ከጓደኞች ጋር ድብብቆይ ሲጫወት በጀርባዬ እንደተንጋለልኩ ጣሊያን ከሰማይ የወረወረችው ቦምብ አጠገቤ የቆሙትን ሰው ድራሻቸውን ሲያጠፋ እኔ በአምላክ ቸርነት ተፈጠርኩ ተረፍኩ። ይሄን ያሉት ደግሞ አይነ ስውሩ ባለቅኔ አያሌው ታምሩ ናቸው። ዛሬ ክፍል 1 ውይይታቸው ይሰማል። ውይይት ከእውቁ ባለቅኔ አያሌው ታምሩ ጋር ክፍል 1 ከዚህ በፊት ከእውቁ ኢትዮጵያዊ ደራሲ አዲስ አለማየሁ ጋር የተደረገውን ውይይት ባቀረብንበት ሰሞን አዲስ አበባ ውስጥ መታተም የጀመረች አንዲት መጽሔትም በአንደኛው እትሟ ይዛቸው ብቅ አለች። ለዲማው ጊዮርጊስ ባለቅኔ ጥሩ አጋጣሚ ነበር በሁለት አቅጣጫዎች ለኢትዮጵያ ሕዝብ መቅረባቸው። ከሌላው የዲማ ጊዮርጊስ ሊቅ ከአያሌው ታምሩ ጋርም ተወያይቼ ነበርና ዛሬ የመጀመሪያውን ክፍል ለማቅረብ እየተዘጋጀው ሳለሁ ባለቅኔውን የጦቢያ ልጅ ጦቢያ መጽሔት በአሁኑ እትሟ ይዛቸው ከቻለች። የእግዜር ያለህ የአገር ያለህ የሰው ያለህ እያስባለች። እነዚህ የዲማ ልጆች ሲያስነግሩም ሲያጽፉም ተማክረው ነው እንዴ አሰኙኝ። እኔን ደግሞ ለአለቃ አያሌው ታምሩ አዲስ አበባ በሄድኩበት ጊዜ ተክለ ሃይማኖት በታች ካለው መኖሪያ ቤታቸው ውስጥ ለሁለት ሰዓታት ያደረግኩትን ቃለ መጠይቅ ዛሬ ማሰማት እንጀምራለን። ለመከራ የጣፈኝ ነኝ ለጉድ ያስቀመጠኝ በተወለድኩ በሶስት ዓመቴ አይኔ ጠፋ። ከፍ ስል ደግሞ የዘመናዊ ተማሪ ቤት ኃላፊዎች ሳይቸግራቸው የዘመኑን ትምህርት ነፈጉኝ ይላሉ አለቃ አያሌው ታምሩ። እኔማ ገና ከጥንቱ በንጽህና በብህትውና መንኜ ገዳም መኖር ነበር ምኞቴ። ግን የአምላክ ፈቃድ ስላልነበረ በህልም ያሳየኝን እውን አድርጎ ይኸው አዲስ አበባ ሆኜ ወገኖቼን ማስተማር ኖርኩ ይላሉ። የምን ህልም አልኳቸው። ገና አዲስ አበባ ስመጣ ደጌን አፋፍ ላይ መልካ ተክለ ሃይማኖትን በህልሜ ስደግም ውስተ ሀገር ከእግዚኦ ምርሃን ብዬ ጨረስኩ አቤቱ በአገር ውስጥ ምራኝ እንዲል እና እርሱ ባለቤቱ በመራኝና በፈቀደው 12 ዓመታት ሙሉ ሳስተምር ቆይቼ በኋላም ትዳርዤ አሁንም አብራኝ ካለችው ውድ ባለቤቴ 14 ልጆች ወለድን እግዚአብሔር ይመስገን ብለው ያቀረቡልንን ሻይ ፉት ማለት ጀመሩ። እኔም የኔን አድርጌ እንግዲህ ይህን ሁሉ ያሉኝን እቀርጸዋለሁና ተዘጋጁ ብዬ ተዘጋጁ። በነገራችን ላይ አለቃ አያሌው ብዙ ጊዜ በዚህ ፕሮግራማችን ይቀርባሉ ተባባሪያችን ናቸው እና ለዚያ ምስጋና አቅርቤ ነው። እስቲ አለቃ ከልጅነት እድሜ ይነሱና ታሪኮን ያውጉኝ የሚለውን የመጀመሪያ ጥያቄ ያቀረብኩት።
ከሁሉ አስቀድሞ በሩቅ የምትዋወቅ የነበረውን እግዚአብሔር በቸርነቱ አገናኝቶን ቃል በቃል እንድንነጋገር ስላደረገ ክብር ምስጋና ይግባው። እኔ ጠቅላላ ይሄ ዘመኔ እንግዲህ ወደ 64 ዓመት ይሆናል። ያለፍኩባቸው መንገዶች ሁሉ የፈተና መንገዶች ናቸው። ከህፃንነት ጀምሮ በሶስት ዓመት ተኩል እንደነገሩኝ አይኔ የጠፋበት ዘመን ነው። እስከ 7 ዓመት ድረስ በወላጆቼ ቤት ነበርኩኝ። ከ7 ዓመት በኋላ ግን ወደ ትምህርት ቤት ገባሁ። ከዛ ጊዜ ጀምሮ ወደ ቤተሰቦቼም አልተመለስኩም። ቤተሰቦቼ ጎጃም ክፍለ ሀገር በምስራቁ የቸና አውራጃ ዲማ ቅዱስ ጊዮርጊስ በሚባለው ሀገር ውስጥ ነው የተማርኩትም ያደግኩትም እዚያው ነው። ሌላ አላውቅም። አገኘሁት የምለው እውቀት ሁሉ ከዚያው ከዲማ ያገኘሁት ነው። በጠላት ጊዜ እዚያው ነበርን። አውሮፕላንም ሲደበደበን ሸሽተን የምንገባው ቤተ ክርስቲያን ነበረ እና ከነሐሴ 12 ቀን እስከ መስከረም 18 ቀን 31 ዓመተ ምህረት ያለማቋረጥ በቀን በቀን ደብድቦታል። ግን ቤተ ክርስቲያኑም አልተቃጠለም። ህዝቡም እንደ አደጋው ብዛት ይህንን ያህል ሞተ የሚባል አይደለም። ሶስት ሰዎች ናቸው በዚህ ጊዜ ውስጥ የሞቱ። ከ40 ቀን በላይ በተደረገ ድብደባ ሶስት ሰዎች ናቸው የሞቱ። ኋላ የማይቻል ቢሆን በእግር ከላይ በአየር ከታች በእግር መድፍ መትረየስ ጭኖ ገብቶ አገሩን አቃጠለ። ቤተ ክርስቲያኑን ለማቃጠል ሞከረ፣ ሳይቻል ቀረ። በዚህ ምክንያት ተረፍን እና በታቦቱ ገቢረ ታምራት ዳን። ይልቁንም ነሐሴ 12 ቀን መጀመሪያ አደጋ የደረሰበት ቀን በመሆኑ እኔና ጓደኞቼ ልጆች ነን። ጊዜው ክረምት እንደመሆኑ መጠን ሳሩ አድጎ እኛ በሳሩ ውስጥ የተሽለከለክን ነበር የምንጫወት። ስለዚህ ጓደኞቼ እንደዚህ አድርገው እንደዚህ አንጋለው አስረውኝ ሄዱ።
በጀርባው ተኝተው ግሮን ዘርግተው እጆን ወደ ላይ አርገው
እጆን ዘርግተው ልክ እንደብራና ዋጥረው አንገቴን ጭምር ከመሬቱ ጋር ከወዲኛው ሳር ከወዲኛው ያመጡ አጣልፎ አስረው ጥለው ሄዱ። ያን ጊዜ ራስጌ ድንጋይ ላይ ቆሞ ዳዊት የሚደግም ሰው ነበር። ታውጅ ሲያለ ይቆጣ ነበር። እኛ ግን ከጫታችን በቀር ሰው ይሆናል ስማንም ወደ አውሮፕላን መጣ። ሰውየው ላይ ጣለ። ገና መጀመሪያ እንደመጣ ነጭ ልብስ ለብሶ ነበር የቆመ። ሰውየው ላይ ጣለ። ሰውየውን ከግንቡ ውጪ እቃ ቤቱ ግቢ በዛፍ ዋንዛ ዛፍ ነበረ። በዚያ ላይ ወሩሮ እቃ ቤቱ ግቢ ጣለው። ድንጋዩ ተፈነቀለ። እሱን ተከትሎ ሄደ። እኔ ግን ያ የወደኩበት መሬት ሲገለባበት በቀኝ እጄ ያለው ጉሊት ሳር አብሮኝ ተነሳ። የቀረው ተበጣጥሶ ከዚያ ሮጭ እጅ ቤተክርስቲያን ገብቼ ደንኩኝ። እንግዲህ ከዚያ ካለፍኩ ጀምሮ እኔም ጓደኞችን ከተማሪዎች ጋር አድርጌ መጀመሪያ ንባብ መዝሙረ ዳዊት፣ ከዚያም ቀጥሎ ዜማ፣ ከዚያም ቀጥሎ ቅኔ፣ ከዚያም ትርጓሜ መጻሕፍት፣ አቋቋም፣ በቤተ ክርስቲያን ሙያዎች የሚቀመሰውን ሁሉም በጊዜው ሞክሬያለሁ። አንድ ሀሳብ የነበረኝ ከልጅነቴ ጀምሮ ደካማነቴን አውቃለሁኝ እና አንዱ ነገር ቢጎድል ምናልባት እግዚአብሔር እድሌን መተዳደሪያን በዚያ በኩል ካደረገው ያንን ሳላውቅ ከቀረሁኝ በምን እረዳለሁ የሚል ሀሳብ ነበረኝ። አርሼ ቆፍሬ ራሴን መርዳት የማልችል ነኝ እና በቤተ ክርስቲያን ባለው ሙያ ግን ቢያንስም ቢበዛም ቢሆን ለሰው እንድተርፍ ቢሆን ቢታጣ እንኳን በቤተ ክርስቲያን አገልግሎት ተሳትፎ ሙሉነት እንዲኖረኝ እጥር ስለነበረ ሁሉንም የቤተ ክርስቲያን ሙያዎች ሞክሬያለሁ።
የበለጠ አለቃ ሊሰሩበት የሚችሉት ወይም የሰሩበት ሙያው በተለየ አለ?
እኔ መቼም አሁን እንደነገርኩህ የቤተ ክርስቲያን ሙያዎችን በጠቅላላ ቃኝቻለሁኝ። በቅኔም መምህርነት፣ በዜማም መምህርነት፣ በትርጓሜ መጻሕፍትም በተለይ በብሉያት አቋቋም፣ በእነዚህ ሁሉ የማስተምርባቸው ናቸው። ለሰው የምተርፋቸው ናቸው ሁሉንም ቢሆን እና ከቤተ ክርስቲያን ሙያዎች ለሰው አልተርፋቸውም የምላቸው ነገሮች የሉም። ነገር ግን አዲስ አበባ ከገባሁ ጀምሮ 12 ዓመት ያህል ብቻ አስተማርኩ እንጂ ከዚያ ወዲህ የኖርኩት በስብከት ነው፣ በቢሮ ስራ ነው። በቢሮ ስራ ይሁን እንጂ ስራዬ ከመጽሐፍት የተለየ አይደለም። መጽሐፍትን በመተርጎም፣ ድርሰቶችን በመመርመር፣ በየቦታው ተገኝቼ በማስተማር ነው እድሜን እዚህ ያደረስኩት። ታዲያ የእግዚአብሔር ጥሪ ስለሆነ ይመስለኛል እኔ አሳቤ ምኞቴ በአንድ ቦታ ተቀምጬ ብዙ ተማሪዎችን ማስተማር ነበር ምኞቴ። በተለይም ቅኔ ማስተማር ደስ ይለኝ ነበር። በአንድ ገዳም ወይም በአንድ ደብር ተቀምጬ ማስተማር ነበረ ምኞቴ። ቤት ሰርቶ ከቤተሰብ ጋራ ወይም በአስተዳደር ውስጥ እኖራለሁ የሚል ሀሳብ አልነበረኝም። አሳቤ በምናኔ መልክ በንጽህና በድንግልና ተወሰኜ በማስተማር ብዙ አባቶች ነበሩኝ። በተለይም ያው ዲማ የነበሩ አለቃ ማርቆስ ብርሃኑ የሚባሉ አይነ ስውር የመጻሕፍትና የቅኔ መምህር የዜማ መምህር ነበሩ እና መጀመሪያ ነው የሚያሳደጉኝ ያሰለጠኑኝም ለመጀመሪያ ጊዜ በቅኔ ሙያ ያሰለጠኑኝ እሳቸው ናቸው። እሳቸውን መምሰል ደስ ይለኝ ነበረ። ከዚያም ቀጥሎ ደግሞ ኤንት ያሬድ የሚላቸው መንግስቱ የነበሩ ታላቁ የቅኔ መምህር ነበሩ። እሳቸውም አይነ ስውር አይደሉም እንጂ በተባይተው በንጽህና በድንግልና የኖሩ ናቸው። ከእሳቸውም የወሰድኩት ትምህርት ይህንኑ የሚከታተል ነበር። አብዛኛውንም ደግሞ በልጅነቴ ገድለ ቅዱሳንን በማስነብብበት ጊዜ የደናግል የመነኮሳትን ታሪክ ማንበብ እና እነሱን መምሰል ደስ ይለኝ ነበርና እኔም በሀሳቤ በንጽህና በድንግልና በአንድ ገዳም ያለዚያም ደግሞ በአንድ ትልቅ ገጠር ውስጥ ሰፋ ያለ ገጠር ለተማሪ በሚመች እንደ ዛሬው ተማሪ በአዳሪ ትምህርት ቤት መማር የለም ለምኖ መማር ቀፎ መማር ነው እና ስርዓቱ ብዙ ተማሪ በሚችል ገጠር ስፍራ ላይ ተቀምጬ ማስተማር ነበር ፍላጎቴ በዚህ እድሜ መግፋት ነበር የምፈልግ እና ከጎጃም ወደ አዲስ አበባ ለመምጣት በ39 ዓመተ ምህረት ክቡር መላከ ብርሃን አድማሱ አጎቴ ናቸው እና እሳቸው ወደ አዲስ አበባ ይዘውኝ እንግዲህ ብለው ይዘውኝ ሲመጡ አልሄድም እኔ ፍላጎቴ ወደዚህ ነው ወደ ዋድላ ወደ ጎንደር ነው እንጂ ወደዚህ መሄድ አልችልም ብያቸው ነበር እሳቸው ግን የለም ደርሰት መለሳለ ብለው ይዘውኝ መጡ ከመጣሁ ዘንድ ያን ጊዜ ብፁዕ አቡነ ባስልዮስ እጨጌ ነበሩ እጨጌ ገብረ ጊዮርጊስ ነበሩ ገና ተሾሙ ነበረ እና ከጃንሁ ጋራ አንድ አዲስ ድርሰት ያዘጋጁት ስለነበረ በእነሱ አማካይነት በሊቀ ስልጣናት መልእክቱ ኋላ አቡነ ቴዎፍሎስ እና በእጨጌ ገብረ ጊዮርጊስ ኋላ አቡነ ባስልዮስ በእነሱ አማካይነት ታቀርበዋለህ አገናኛለሁ ብለው ነበር ይዘውኝ የመጡ መጋቢት አንድ ቀን 39 ዓመተ ምህረት እሁድ ቀን ቅዱስ ስላሴ ወስደው አገናኙኝ ያን ጊዜ ጃንሁን እጨጌም የሚያስቀድሱ እዚያ ነበር እና እዛ ይገኛሉ በማለት ጃንሁ ይገኛሉ በማለት ይዘውኝ ሄዱ ግን ትሉ ሆኖ ግህር ባወቀው ነው ነገሩ ያን ያነት አልመጡም እና ከእጨጌ ጋር አገናኙኝ እጨጌ በጊዜው ስለነበረኝ ትንሽ አቅሜ ህፃን ነበረ እኔም ወደ 18 ዓመት ገደማ ነበር መሰለኝ እና በዚያ ጊዜ ሲያነጋግሩኝ ሙሉ መልስ ስለሰጠኋቸው አሁን ታዲያ እንዴት ነው ሆነ መኖር ትፈልጋለህ አሉኝ እኔ ትምህርት የመቀጠል ነው ፈልግ አሁን ገና እቤት የምውልበት ጊዜ አይደለም እና ትምህርት የመቀጠል ነው ፈልግ አልኳቸው እዚህ ብትማርስ አሉኝ እኔ ከተማ ምን እማራለሁኝ ከተማ ትምህርት መቀጠል አልችልም ብዬ እንዲ አልኳቸው የለም ግድ የለም አንተ የፈለግከውን እኔ አደርግልሃለሁኝ ይልቁንም አሁን ብሉያትን የሚማር ሰው ነው እና የምንፈልገው ብሉያትን የሚያስቀርልን ስለምንፈልግ መምህር ፊላታውስ የሚባሉ ነበሩ ቅዱስ ስላሴ የሚያስተምሩ እሳቸው ዘንድ እንድትማር ያስፈልጋል ብለው 30 ብር ደሞዝ ቆረጡልኝ በልጅ ምክንያት ነው ታስሬ የቀረሁት አዲስ አበባ ከዛ ለጊዜው ያረፍኩት እዚህ ተክለ ሃይማኖት ቤተ ክርስቲያን ነበር ለጊዜው ያረፍኩት ወዲያው በጊዜው የነበሩት ልጆች ቀሳውስቱ ሳይቀሩ ዲያቆናቱና መዘምራኑ ሁሉ እንማርልን ብለው ተሰብስበው መጡ እኔ ማስተምረው ካገኘሁ ምን አንከራተ መማር ከቻልኩ ማስተማር ከቻልኩ ሁለቱንም አንድ ላይ ካገኘሁ ለምን ወደ ኋላ ላለው ይሄ እዚህ ማስተማር ጀመርኩኝ 12 ዓመት መቃብሩ ተቀምጬ አስተማርኩኝ ግን ነው እየከበደ ይሄ ደበ ከተማው ትቼ ለሚሄድም ማልችልበት መንገድ የእግዚአብሔር ኃይል አጋጠመኝ ነገር እንዳላበዛብህ ነው እንጂ ገና ስመጣ በገና አፋፍ ላይ አድሬ መልካ ተክለ ሃይማኖት በህልሜ ደግማለሁ እና ውስታ ሀገሬ ከዚህ ወመርሃኒ ብዬ እጨርሳለሁ እኔ እንዳሰብኩት ደብረ ሊባኖስ እኖራለሁ የሚል ነበረ ነገር ግን የእግዚአብሔር ፈቃድ አዲስ አበባ ተክለ ሃይማኖት የምኖር ስላደረገኝ 12 ዓመት ከተቀመጥኩ በኋላ ልሄድ ብልም የማይሆን ሆነ እና አስቤ ጓዝ ጠቅልዬ ስነሳ እታመማለሁ ሁለት ወር ሶስት ወር ተኝቼ እንደገና ይቅርታ ጠይቄ ነው ፈውስ የማገኘው ከዚህ በኋላ ተስፋ ቆረጥኩ እና እዚህ ቄሰ ገበዝ ወልደ ማርያም የሚባሉ የዚህ ቤተ ክርስቲያኑ አቅሚ የሆኑ ሽማግሌ ታቦቱ ሲገባ አብረው የገቡ ነበሩ ቄስ እሳቸው ወዳጄ ነበሩ እና ይጠብቁኝም ነበር በብዙ ሁኔታ ይጠብቁኝም ነበር ምክርም ይተርፉኝ ነበር ስለ ሁኔታዬም ስለ ህይወቴም ስለ ኑሮዬም ሁሉ ይጠይቁኝ ነበር እና እንግዲህ አንተ ልጅ በዚያም በዚያም ብሎ ወደ ማይከለ ዘመን እየገፋ ሄድክ እንደ ትናንትናው ልጅነት የለም ዛሬ ሰውነቱ እየተጎዳ ነው ጤናም አላገኘህም እና በግድ ትዳር መያዝ አለብህ አሉ አይ የኔ ሀሳብ እንዲህ ነው ብዬ እላይ እንደዘረዘርኩልህ በሙሉ ገለጽኩላቸው እስኪ ለሁሉም እጣን እጣል ብለው 77 ቀን እያስቀደሱ 21 ቀን ሶስት ጊዜ እጣ ጣሉ ሞከሩ ትዳር እያለም ቢያለ ከዚህ በኋላ የለም አይቻልም ትዳር መግባት አለብህ አሉ እንግዲያው ከሆነ ወደ አገር መመለስ አለብኝ እያሰብኩኝ እዚህ ብዙ ሰዎች ጠይቀው ነበር ግን ወደ አገር መመለስ አሰብኩ ምክንያቱም ዘር ለመምረጥ አልነበረም ሐሳቤ በራሴ ህይወት ስለማልተማመን አንድ ነገር ቢሆን ልጆችን ይዛ ወደ አገሯ ተመለሰልሽ የሚላሰብ ስለነበረኝ ነው። እና አገሬን በጣም ወዳለሁ፣ በተለይ ዲማን በጣም ወዳለሁ። እና ከሆነ ብሔር ከፈቀደልኝ የሚገኙት ዘሮች እዚያው ስሜ በሚጠራበት ቦታ ይኖራሉ የሚል ሀሳብ ስለነበረኝ ወደ አገር ቤት ተመለስኩኝ። ከዛም ጋራ እናቴ በህይወት ነበሩና እናቴ ደግሞ ደስ እንዲላቸው ፈለግኩና ወደ አገር ቤት ተመለስኩ። ከአገር ቤት የህግ ባለቤቴን ይዤ መጣሁኝ። ወይዘሮ ርብቃ ልሳን ወርቅ ትባላለች። ከተጋባን 35 ዓመት ነው። በአምሳ ዓመተ ምህረት ነው የተጋባን። 36 ሆኖ ነው 36 ዓመተ ምህረት ነው። አሁን 14 ልጆች አሉን እግዚአብሔር ይመስገን። ሶስት ሴቶችና ሁለት ወንዶች ብቻ ናቸው እንጂ እንግዲህ ሁሉም ጨርሰዋል ትምህርታቸውን። እግዚአብሔር ከአሳቤ ባላሰብኩት መንገድ የኢትዮጵያ ህዝብ አስተማሪ ስላደረገኝና ፍላጎቱንም ለማሟላት ለተሳትፎ ስላበቃኝ ይበልጥ በጣም ደስ ይለኛል።
እንኳንም ደስ አለዎት አለቃ። አድማጮቻችን፣ በኢትዮጵያ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ ከሆኑት ከአለቃ አያሌው ታምሩ ጋር ነው የምንወያየው። የአለቃ አንዱና ከፍተኛ ችሎታ አንደበተ ርቱዕነታቸው ነው። ሊናገሩ ወይም ሊያስረዱ የሚችሉትን ነገር በተብራራና ግልጽ በሆነ እንዲያውም ለማንኛውም ተራ ሰው ሊገባ በሚችል መንገድ ይገልጻሉ። በተሳካና በተያያዘ ሁኔታ ከአንደበታቸው የሚፈልቀውን ንግግር ለማቋረጥ ከንግግራቸው ማራኪነት ከአገላለጻቸው ቅንጅት የተነሳ እሺ አይልም፣ ያስቸግራል። ለዚህ ነው እኔም በገለጻቸው ተውጬ አንዴም ብቅ ሳል የጠፋሁባችሁ። አሁንም ለጥቂት ደቂቃዎች ከአለቃ አያለው ጋር ትቻችሁ የዘመናዊ ተማሪ ቤት ገጠመኛቸውን እንዲያወጉን ላደርግ ነበር፣ ግን ሰዓቱም የለኝ። ይህ ስም ለማጠቃለያ ዜና እየተዘጋጀ ነው እና አጉል ከምንጀምረው ሁለተኛውን ክፍለ ውይይት ለሌላ ጊዜ በቀጠሮ እናስተላልፋለን። Thank you.